ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሂደት በክሊቭላንድ ከተማ የተከፈተው የሪፐብሊካን ፓርቲ ጉባኤ ሁለተኛ ቀኑን ይዟል።
ሁለተኛ ቀኑ የዛሬ ማክሰኞ ውሎ አሜሪካን መልሰን ወደ ስራ እናስገባት የሚል ነው። ሙሉውን ቀን የተለያዩ ዝግጅቶች ነበሩ። ማምሻው ላይ ደግሞ ታላላቅ ንግግሮች ይደረጋሉ። እየተከታተልኩ ዘግባለሁ። የትናንትናውንም ዘገባ ይዣለሁ።
አመሰግናለን ሰለሞን አባተ ነው ከስፍራው። የተጠናከረውን ዘገባም በምሽቱ አብይ ርዕስ እናቀርባለን። አድማጮች፣
የተባበሩት መንግስታት ድርጅት የሰላም መልእክተኛ አሜሪካዊቱ ተዋናይ ቻርሊዝ ቴሮን እንደ አውሮፓውያን ዘመን አቆጣጠር በ2030 የመጨረሻው አመታዊ ዓለም አቀፍ የኤድስ ጉባኤ ይሁን ስትል ጥሪ አሰምታለች።
ከምሽቱ ዜና መካከል ደግሞ ቀደም ሲል እንዳልነው ሁለተኛ ቀኑን የያዘው የሪፐብሊካን ፓርቲው ጉባኤ አንዱ ዜናችን ነው። የፌዴራል ጠቅላይ ፍርድ ቤት ወደ ኢትዮጵያ ስንሄድ ይግባኝ ሰሚ ችሎት ዳኛ አልተሟላም በማለት በአቶ ሀብታሙ አያሌው ላይ በተጣለው የጉዞ እገዳ ውሳኔ መስጠት አለመቻሉ ተገለጠ። ደቡብ ሱዳን ውስጥ ያሉት የተባበሩት መንግስታት ድርጅት ሰላም ጠባቂ ኃይሎችን የሚያጠናክር ኃይል እንዲመደብ የሚል ሀሳብ የአፍሪካ ህብረት ደግፎ ጥያቄውንም አቅርቧል የሚሉ ይገኙባቸዋል።
መደበኛው ሳምንታዊ ቅንብር ሐኪሙን ይጠይቁና እንዲሁም ምጣኔ ሀብትና ንግድ በሁለተኛው አጋማሽ ጠብቋችኋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ከዛሬ ማክሰኞ ሐምሌ 12 2008 ዝግጅታችን ጋር ትርኛ አስተናጋጆች አሉላ ከበደና
አዲሱ አበበ፣ ፕሮግራሙን የሚመራልን ደግሞ ንጉሶ ታምሬ፣ የስርጭት መሐንዲሱ
ግሬግ በርንስ ነው።
አብራችሁን አምሹ፣ እነሱም አብረውን ያመሻሉ። በቅድሚያ ዜናውን እናነባለን። በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሂደት ሁለተኛ ቀኑን የያዘው የሪፐብሊካን ፓርቲ ጉባኤ የዛሬ የመነጋገሪያው ትኩረት ኢኮኖሚ መሆኑ ተገለጠ። በትናንቱ የመክፈቻ ቀን የፓርቲው እጩ ተወዳዳሪ የሆኑት የዶናልድ ትራምፕ ባለቤት ሜላኒያ ትራምፕ ባለቤቴ ድንቅ መሪና ዩናይትድ ስቴትስ የሚያስፈልጋትን ለውጥ ሊያመጡ የሚችሉ ብቸኛ መሪ ናቸው ሲሉ አወድሰዋቸዋል። ዛሬ ደግሞ የፓርቲው አንጋፋና ነባር አባላት ንግግር ያደርጋሉ። ዋና ዋናዎቹ የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ፖል ራን፣ የቀድሞዎቹ ፕሬዚዳንታዊ ተወዳዳሪ የነበሩት ክሪስ ክሪስቲ እና ቤን ካርሰን ይገኙባቸዋል። ቀደም ሲል ሰሎሞንም እንደገባውና እኛም እንደገለጥ ነው ዘገባ አለን በዕለቱ አብይ ርዕስ።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዳኛ ባለመሟላቱ ምክንያት በአቶ ሀብታሙ አያሌው ላይ በተጣለ የጉዞ እገዳ ውሳኔ መስጠት እንዳልቻለ አስታውቋል። የቤተሰቡ አባላት እንደገለጡት የተፈጠረው ሁኔታ ከፍተኛ ስጋት ፈጥሮባቸዋል። መለስካቸው አምሃ ተከታትሎታል።
የቀድሞ አንድነት ፓርቲ የህዝብ ግንኙነት ኃላፊ በነበረው በአቶ ሀብታሙ አያሌው ላይ ይሄው ጠቅላይ ፍርድ ቤት ቀደም ሲል የጣለውን የጉዞ እግድ ለማንሳት ሲጠበቅ የቆየ ቢሆንም ዛሬም ለመወሰን እንዳልቻለ አስታወቀ። ፍርድ ቤቱ የሰጠው ምክንያት ዳኛ አልተሟላም የሚል እንደነበረም ችሎት ቀርበው የነበሩት የአቶ ሀብታሙ አያሌው ባለቤት ወይዘሮ ቤተልሔም አዘናውና የቅርብ ጓደኛው የቀድሞው የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሺ ለቪኦኤ አስረድተዋል። ጨምረው እንዳብራሩትም ቀደም ሲል ፍርድ ቤቱ አቶ ሀብታሙ አያሌው አሁን ያጋጠመው የጤና መታወክ ያለበት ደረጃ በሀገር ውስጥ ለመታከም የሚችል እንዳልሆነና በግድ ለሕክምና ከሀገር ውጭ መጓዝ እንዳለበት የሚያስረዳ የሐኪም ማስረጃ እንዲያመጡ በታዘዘው መሠረት ይህንኑ ማስረጃ ማቅረባቸውን አስታውሰዋል። ይሁንና በተጨማሪ የሐኪሞች ቦርድ የፈረመበት ማስረጃ እንዲመጣ ስለታዘዘ ይኸውም በትናንትናው ዕለት ተሟልቶ መቅረቡንም ለፍርድ ቤቱ እንዳስረዱ አቶ ዳንኤል ገልጸዋል። ዳኛ ግን ማሟላት ያለበት መንግሥት እንደሆነ ለችሎቱ እንደጠቆሙና በዚህ ምክንያት የዜጎች ፍትሕ የማግኘት መብት መስተጓጎል እንደማይገባው ለፍርድ ቤቱ አቤት ማለታቸውን ዘርዝረዋል። ፍርድ ቤቱ በበኩሉ ችሎቱን የሚያሟላ ዳኛ እንደተመደበ፣ ይሁንና ዛሬ ሊደርሱ እንዳልቻሉና በሚቀጥሉት ቀናት ሊሰየሙ እንደሚችሉ ገልጾ እስከ መጪው አርብ ድረስ እንዲከታተሉ ነግሯቸዋል። ወይዘሮ ቤተልሔምና አቶ ዳንኤል ለቪኦኤ እንዳሉት የአቶ ሀብታሙ ቤተሰብና ወዳጆቹ በእነሱ በኩል ሊደረግ የሚችለውንና ህግ የሚጠይቀውን ሁሉ አሟልተው ምንም አይነት ውጤት ለማስገኘት አለመቻላቸው ለከፍተኛ ስጋትና ጭንቀት ዳርጓቸዋል። አቶ አብታሙ አያሌው አቃቢ ህግ ቀደም ሲል በበታች ፍርድ ቤት የመሰረተበትን የሽብር ወንጀል ክስ መከላከል ሳያስፈልገው በነጻ የተሰናበተ ቢሆንም አቃቢ ህግ ለጠቅላይ ፍርድ ቤት ይግባኝ ስላለ የጉዞ እግድ እንደተጣለበት አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ደቡብ ሱዳን ውስጥ ያሉት የተባበሩት መንግስታት ድርጅት ሰላም ጠባቂ ኃይሎች የሚያጠናክር ኃይል እንዲመደብ የሚለውን ሐሳብ የአፍሪካ ህብረት መደገፉ ይታወቃል። ጥያቄውም ኪጋሊ ሩዋንዳ ላይ እየተካሄደ ባለው የህብረቱ ጉባኤ ጸድቋል። የህብረቱ ጉባኤ ያጸድቆታል የተባለው ሐሳብ ወደ ተባበሩት መንግስታት ድርጅት ጸጥታው ምክር ቤት እንደሚላክም ተገልጧል። መጽሔት ዝርዝር ዘገባ ያቀርብበታል።
በየአመቱ 2.5 ሚሊዮን ሰዎች በኤችአይቪ ይያዛሉ ሲል በቅርቡ የተካሄደ አንድ ዓለም አቀፍ ጥናት አመለከተ። ወረርሽኙ በከፍተኛ ደረጃ ተዛምቶ በአመት 3.3 ሚሊዮን አዳዲስ የቫይረሱ ተጋላጮች ከነበሩበት እንደ አውሮፓ አቆጣጠር ከ1997 ዓ.ም ወዲህ ባሉት 10 ዓመታት ውስጥ የቫይረሱ ስርጭት መጠን በንጽጽር ተመሳሳይ እንደነበር ጥናቱ ይጠቁማል። ባለፈው 2015 ዓ.ም በተካሄደው ጥናት መሰረት በአመቱ ለቫይረሱ ከተጋለጡ 75 ከመቶ ከሳራ በታች ባሉ የአፍሪካ አገሮች፣ 8.5 ከመቶ በደቡብ እስያ መሆኑን ጥናቱ ጠቁሟል። የደርባኑን 21ኛ ዓለም አቀፍ የኤድስ ጉባኤ መክፈቻ በተመለከተ ዘገባ በመጽሔቱ ክፍለ ጊዜ ይቀርባል።
በቱርኩ መፈንቅለ መንግስት ሙከራ በተሳተፉት ላይ የበቀል እርምጃ እንዳይወሰድ ጠቅላይ ሚኒስትሩ ቤናሊ ይልድሪም ዛሬ ማክሰኞ ህዝቡን ማስጠንቀቃቸው ተገለጠ። የጠቅላይ ሚኒስትሩ ማስጠንቀቂያ ይፋ የተደረገው ከዩናይት ስቴትስና ከሌሎች ምዕራባውያን አገሮች መሪዎች የተሰነዘረውን ማሳሰቢያ ተከትሎ መሆኑም ተገልጧል። ጠቅላይ ሚኒስትር ይልድሪም ወንድማማችነት በሚል ርዕስ ባስተላለፉት ጥሪ ማንም ሰው የበቀል እርምጃ ሊወስድ አይገባውም፣ የህግ የበላይነት ባለበት አገር ውስጥ ይህን ሊሆን ከቶ አይገባም ነው ያሉት።
በደቡባዊቷ የዩናይትድ ስቴትስ ሉዊዚያና ግዛት የሚገኝ አንድ ማህበረሰብ በቀድሞ የባህር ኃይል አባል በነበረ ሰው ከተገደሉት 3 የፖሊስ መኮንኖች ለአንደኛው ትናንት ሰኞ የሻማ መብራት ተማጽኖና ጸሎት ተደርሷል። በዚህ ቤተን ሩዥ ውስጥ በተካሄደው የጸሎትና የሻማ መብራት ተማጽኖ ስነ ስርዓት ላይ በብዙ ሺህ የሚቆጠር ህዝብ መገኘቱም ታውቋል። ይህ ያለፈውን እሁድ ጥቃት የፈጸመው ሰው የዚያ አካባቢ ሌላው ቀርቶ የሉዚያና ነዋሪም አይደለም። የአካባቢያችን ማህበረሰብ ጠንካራና በችግር ወቅትም የሚደጋገፍ ነው። ከአካባቢያችን ውጭ መጥቶ ችግር የሚፈጥር ማንም ሰው እዚህ ቦታ እንደሌለው ማወቅ አለበት ሲሉ የቤተን ሮዥ ነዋሪ የሆኑት ኮሪ ሲልቨስት ንግግር አድርገዋል። የሉዚያናው ገዢ ጆን ቤል ኤድዋርድስ በበኩላቸው ጥቃቱን ያደረሰው ሎንግ ፍጹም ሰይጣናዊ ስራ ነው የፈጸመው ሲሉ በትናንቱ የሻማ ማብራት ስነ ስርዓት ላይ ተናግረዋል።
ሰሜን ኮሪያ የደቡብ ኮሪያን የታሃድ ሚሳይል በመቃወም በበቀል እርምጃ እንደምትወስድ በዛተችው መሰረት በዛሬው ዕለት 3 ተምዘግዛጊ ሚሳይሎችን መተኮሷ ተገለጠ። ፒዮንግያንግ ዛሬ የተኮሰቻቸው ሚሳይሎች መካከለኛ ፍጥነት ያላቸውና ከኮሪያ ባህረ ገብ መሬት በስተ ምዕራብ ባለው ባህር ላይ ከማረፋቸው በፊት ከ500 እስከ 600 ኪሎ ሜትሮች የሚጓዙ መሆናቸውን የዩናይትድ ስቴትስም ሆነ ደቡብ ኮሪያ በተመሳሳይ አስታውቀዋል። ቶኪዮ ሰሜን ኮሪያን ከሚሳይል ተኩስ ሙከራ አውግዛ የወደፊት ዛቻና ማስፈራሪያን ለመቋቋምም ከዩናይት ስቴትስና ከደቡብ ኮሪያ ጎን እንደምትቆም አስታውቃለች። የጃፓኑ መከላከያ ሚኒስትር ስለዚሁ ጉዳይ ሲናገሩ ሰሜን ኮሪያ ከእንዲህ አይነቱ ድርጊቷ እንድትታቀብ እናስጠነቅቃለን ብለው አሊያ ግን አላስፈላጊ ነው የምንለውን እርምጃ ለመውሰድ እንገደዳለን ብለዋል።
በመጨረሻም ዓለም አቀፉ የኦሎምፒክስ ኮሚቴ ኃይል ሰጪ መድኃኒት በመውሰድ ቅሌት ውስጥ ተዘፍቀዋል የተባሉትን የሩሲያን አትሌቶች በሙሉ ብራዚል ውስጥ ከሚካሄደው ከመጪው የኦሎምፒክ ጨዋታዎች ያግድ እንደሆን ዛሬ ማክሰኞ ይወስናል ተብሏል። በዚሁ መሰረት ዛሬ የኮሚቴው ስራ አስፈጻሚ ኮሚቴ የስልክ ውይይት የሚያካሄድ ሲሆን ይህ ደግሞ ዓለም አቀፉ የጸረ ኃይል ሰጪ መድኃኒት መስሪያ ቤት በሶቺ ሩሲያ ከክረምት ኦሎምፒክስ ውድድር ወቅት በሩሲያ አትሌቶች ዙሪያ የቀረበውን ሪፖርት ይፋ ባደረገ ማግስት የሚካሄድ እንደሆነም ታውቋል። ዓለም አቀፉ የጸረ ኃይል ሰጪ መድኃኒት መስሪያ ቤት ዓለም አቀፍ ኦሎምፒክስ ኮሚቴ የሩሲያን አትሌቶች በሙሉ ከብራዚሉ ጨዋታ እንዲሰርዝ ጥሪ ያስተላልፋል። አይኦሲም ማለት ዓለም አቀፉ የኦሎምፒክ ኮሚቴም ትናንት ሰኞ ባወጣው መግለጫ በሩሲያ አትሌቶች ዙሪያ የቀረበውን ዘገባ በተለይም ከሩሲያው የስፖርት ሚኒስቴር ጋር በመተባበር በጥንቃቄ እንደሚመረምረው አመልክቷል። አድማጮች፣ ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። የሰዓቱን የዓለም ዜና ነበር ያደመጣችሁት። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የምሽቱ አብይ ርዕስ ነው። እየተቀነባበረን እንደደረሰ እናቀርባለን። አሁን አንድ ከሁለተኛው አጋማሽ ለቅምሻ የሚሆን እናሰማ።
ይሄ ዝሆን መጮህና መንጓጓት ብቻውን ከሆነ በጤና ላይ የሚያመጣው ምንም ጠንቅ የለውም፣ የበሽታ ምልክትም አይደለም። እርግጥ ሰው መሀል ሆኖ ሆርጮ ባለቤቱን ግራ ከማጋባት በስተቀር ሌላ የሚያስከትለው ምንም አይነት ጠንቅ የለም።
የሰማችኋቸው ዶክተር ሞገስ ገብረ ማርያም ይባላሉ። በዚህ በዩናይት ስቴትስ በቦልቲሞር ከተማ በሚገኘው የቦን ሶኩርስ ሆስፒታል የኩላሊትና የውስጥ ደዌ ልዩ ሕክምና ባለሙያ ናቸው። የሆድ መንጓጓትና የተለያዩ ድምፆች ምንድን ናቸው በሚል ከበርከት ካሉ አድማጮች የደረሰን ጥያቄ መነሻ በማድረግ በሐኪሙን ይጠይቁ ለተነሱ ጥያቄዎች ማብራሪያ ሰጥተዋል። በሁለተኛው አጋማሽ ጠብቋቸው። አሁን ወደ ቀዳሚው የመጽሔት ዘገባ።
አዎ፣ መጽሔት ለትንታኔ ያቀረባቸውን የመጀመሪያውን ርዕስ እናሰማለን። ቀደም ሲል እንዳልነው ግን የዕለቱ አብይ ርዕስ በክሊቭላንዱ የሪፐብሊካን ፓርቲ ጉባኤ ዙሪያ ሰሎሞን አባተ ከዚያ የሚልክልን ዘገባ እየተዘጋጀ እየተሰናዳ ነው። እንደደረሰ እናቀርብላቸዋለን። በኦሃዮ ግዛት ክሊቭላንድ ከተማ እየተካሄደ ስላለው ማለቴ ነው። ወደሚቀጥለው እንሂድ። የአፍሪካ ህብረት ደቡብ ሱዳን ውስጥ ያሉትን የተባበሩት መንግስታት ድርጅት ሰላም ጠባቂ ኃይሎችን የሚያጠናክር ኃይል እንዲመደብ የሚለውን ምክር ሀሳብ ደግፏል። ኪጋሊ ሩዋንዳ ላይ በመካሄድ ያለው የአፍሪካ ህብረት ጉባኤ ጥያቄውን አጽድቋል። የጸደቀው ሀሳብ ወደ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ይላካል ተብሏል። የአሜሪካ ድምፅ ዘጋቢ ኒክ ሎንግ ከኪጋሊ የላከውን ዘገባ አዳነች ፍሳዬ ታቀርባለች።
የአፍሪካ ርዕሳነ ብሔራት ምላሽ የሰጡት ባለፈው ቅዳሜ በደቡብ ሱዳን ያሉት የአካባቢ መሪዎችና የተባበሩት መንግስታት ድርጅት ተወካዮች ተገናኝተው ከተነጋገሩ በኋላ ላወጡት መግለጫ ነው። መግለጫውን ያወጡት የምስራቅ አፍሪካ ሀገሮች የልማት ትብብር በይነ መንግስታት ኢጋድ፣ ደቡብ አፍሪካ፣ ናይጄሪያና አልጄሪያ ሲሆኑ የተባበሩት መንግስታት ድርጅት በደቡብ ሱዳን ያለው የሰላም ጥበቃ ተልእኮውን በአዲስ መልክ በተሻሻለ ውክልና እንዲያሰፋው ጥሪ አቅርበዋል። ተልእኮው እንዲሻሻል የተፈለገው በደቡብ ሱዳን ያሉትን ተቀናቃኝ ኃይሎችን ለይቶ የሚጠብቅ ክልላዊ ኃይል እንዲመደብ ነው። የአፍሪካ ህብረት የሰላምና የጸጥታ ኮሚሽነር ስሜል ቸርጊው የአፍሪካ ህብረት ኢጋድና ሌሎቹ ሀገሮች ያቀረቡትን ጥያቄ እንደሚደግፍ አረጋግጠዋል።
There is the idea of promoting the deployment of an African force within UN.
አፍሪካዊ ኃይል በደቡብ ሱዳን የመመደብ ሐሳብ በተባበሩት መንግስታት ድርጅት ሲገፋበት ቆይቷል። ሁሉም ጥያቄዎች በአፍሪካ ህብረት ጉባኤ ተቀባይነት አግኝተዋል። ስለሆነም ይፋ በሚደረጉት ውሳኔዎች ውስጥ ማግኘት ይቻላል።
የአፍሪካ ህብረት በምስራቅ ኮንጎ ዲሞክራሲያዊ ሪፑብሊክ ያለውን የአፍሪካ ጣልቃ ገብ ግብረ ኃይል አይነት ሰላም ጠባቂ ኃይሎች እንዲኖሩ ራዕይ እንዳለው ለጋዜጠኞች ተናግረዋል። ጉዳዩ በተባበሩት መንግስታት ድርጅት በሚያገኘው ድጋፍ ላይ ስለሚወሰን ወታደራዊ ኃይል የሚመደብበት ጊዜ ገና አልተወሰነም። በአጠቃላይ ሲታይ የተባበሩት መንግስታት ድርጅት የሰላም ጠባቂ ጠንካራ ተልእኮ ያላቸው ኃይሎች እንዲሆኑ ያስፈልጋል ይላሉ።
I think today we see the necessity of revisiting in fact
እንደሚመስለኝ በአፍሪካ ካሉት የተባበሩት መንግስታት ድርጅት ተልእኮች አብዛኞቹ ውክልናቸውን የማደስ አስፈላጊነት እንዳለ ነው አሁን እየተገነዘብን ያለ ነው። ለምሳሌ ሰሜን ማሊን ብንመለከት የመንግስታቱ ድርጅት የሰላም ማስጠበቅና የማስከበር ውክልና የለውም። የሚጠበቅ ሰላም ካለ ነው እዛ ያሉት። አፍሪካዊ ወታደሮችን በአፍሪካ መመደብ የሚጠቅመው ከባድ ሁኔታዎች ሲከሰቱ እርምጃ ለመውሰድ ዝግጁ መሆናቸው ነው።
የአፍሪካ ህብረት የሰላምና የጸጥታ ኮሚሽነር ስሜል ቸርጊው አያይዘውም የደቡብ ሱዳን መንግስት በሀገሪቱ ተጨማሪ የውጭ ወታደሮች እንደማይፈልግ መናገሩን አምነው በመቀበል መደራደር ያስፈልጋል ብለዋል። ትናንት ሰኞ የተጠናቀቀው የአፍሪካ ህብረት ጉባኤ በቡሩንዲ፣ በሊቢያና በሶማሊያ ስላለው የሰላምና ጸጥታ ጉዳይ እንዲሁም አሸባሪነት ስለሚደቅነው አደጋም ተወያይተዋል። የአፍሪካ ሀገሮች በውዴታ ገንዘብ የሚያዋጡበት ጸረ ሽብር ወይም ሽብርን ለመከላከል የሚያስችል ተቀማጭ ገንዘብ ለመመደብም ተወስኗል። በጉባኤው ቀጣዩን የአፍሪካ ህብረት ኮሚሽን ሊቀመንበር ለመምረጥ ሁለት ጊዜ ተሞክሮ አስፈላጊውን የሁለት ሶስተኛ አብላጫ ድምፅ ያገኘ ስለሌለ የምርጫው ጊዜ እንዲተላለፍ ተደርጓል። ሞሮኮን ወደ አፍሪካ ህብረት አባልነት ለመመለስ ጉዳይ በጉባኤው በኦፊሴል የተነሳ ነገር እንደሌለ ቸርጊው ጠቁመዋል።
ዓለም አቀፉ የኤድስ ጉባኤ ደርባን ደቡብ አፍሪካ ላይ ሁለተኛ ቀኑን ያዘ። የተባበሩት መንግስታት ድርጅት የሰላም መልእክተኛ አሜሪካዊቱ ተዋናይት ቻርሊስ ቴሮን እንደ አውሮፓውያን የዘመን አቆጣጠር 2030 የመጨረሻው ዓመታዊ ዓለም አቀፍ የኤድስ ጉባኤ የሚካሄድበት ይሁን ስትል ነው ጥሪ ያቀረበችው። ቴሮን ጥሪውን ያሰማችው ትናንት ሰኞ ደርባን ከተማ ላይ በተከፈተው 21ኛው ዓለም አቀፍ የኤድስ ጉባኤ መክፈቻ ላይ ባሰማችው ንግግር ነው። የተባበሩት መንግስታት ድርጅት ኤች አይ ቪ ኤድስን በ2030 ዓመተ ምህረት ለማስወገድ የያዘው ራዕይ እንዲሳካ መንግስታት፣ ተመራማሪዎችና ጉዳዩ የሚመለከታቸው ክፍሎች ሁሉ በሽታውን የበለጠ ወጪና አቅም መድበውለት እንዲዋጉት ነው ያሳሰበችው። ቱሶ ኩማሎ ከደርባን ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ ይዛ ቀርባለች።
ተዋናይት ሻርሊስ ቴሮን በጉባኤው የመክፈቻ ስነ ስርዓት ላይ ባሰማችው ንግግር ዓለማችን እስካሁን 21 ዓለም አቀፍ ጉባኤዎችን አስተናግዳለች፣ ነገር ግን እስካሁን ወረርሽኙ መድኃኒቱ አልተገኘለትም፣ ያሳዝናል ብላለች። ሳይንቲስቶች በበሽታው አሁንም የብዙ ሰው ሕይወት መጥፋቱ የቀጠለበት ዋናው ምክንያት የመከላከያ ክትባቱ አለመገኘት መሆኑን ነው የሚናገሩት። ተዋናይት ቴሮን ግን ችግሩ ያለው አመለካከት ጋ ነው ባይ ነች።
We value men more than women. Straight love more than gay love.
ወንዶችን ከሴቶች በላይ አድርገን እንመለከታለን። ለወንድና ሴት ፍቅር ከተመሳሳይ ጾታ ፍቅር የበለጠ ክብር እንሰጣለን። ለነጭ የቆዳ ቀለም ከጥቁር በላይ፣ ሀብታምን ከደሃ፣ አዋቂዎችን ከታዳጊዎች በላይ እናከብራለን።
ይህን መልእክቷን ታዲያ መድኃኒት ለሚያስፈልጋቸው ሁሉ አቅማቸው በሚፈቅደው ዋጋ ይዳረስ በማለት በጉባኤው አዳራሽ ደጃፍ ሰላማዊ ሰልፍ አድርገው ድምጻቸውን ያሰሙ ጸረ ኤድስ ተሟጋቾች እጅጉን ወደውላታል። ኢኒኪ እምፑሎ በደቡብ አፍሪቃ ለሲቪል መብቶች ከበሬታ የሚሟገት ሴክሽን 27 የተባለ ቡድን የህዝብ ግንኙነት ተጠሪ ናቸው።
Today, 36.9 million people living with HIV. Only 17 million have access to life-saving ARVs.
በአሁኑ ጊዜ ኤችአይቪ በደማቸው ካለባቸው 36.9 ሚሊዮን ሰዎች ውስጥ ህይወት አድን የሆነው ጸረ ኤችአይቪ መድኃኒቶችን የሚያገኙት 17 ሚሊዮን ብቻ ናቸው። 20 ሚሊዮኑ በጠቅላላ መድኃኒቱን አያገኙም። አሁኑኑ ሊሰጣቸው ይገባል።
በጡረታ ላይ ያሉት ደቡብ አፍሪካዊው ጳጳስ የማህበራዊ መብቶች ተሟጋቹ አቡነ ዴዝመን ቱቱ በጉባኤው መክፈቻ ስነ ስርዓት ላይ በቪዲዮ ባስተላለፉት መልእክት በኤችአይቪ ኤድስ ዋናው ተጠቂ ደሃው የመሆኑን ሀቅ ቁልጭ አድርገው ነው ያስቀመጡት።
ካታስትሮፊ ሃዝ አን አንሆሊ ሪሌሽንሺፕ ቱ ፖቨርቲ ቱ ኢንጃስቲስ ኤንድ ቱ ዲስክሪሚኔሽን።
መቅሰፍት ከድህነት ከፍትህ መጓደልና ከአድሎ ጋር አንዳች ክፉ ቁርኝት አለው። መከራ ደሃን የተገፋን ይወዳል።
የፊልም ተዋናይቱ ቻርሊስ ቴሮን በበኩሏ ኤድስን አጥፍተን ለመገኘት የቀሩን 4 ዓመታዊ ጉባኤዎች ብቻ ናቸው ስትል አሳስባለች።
We have set a goal to end AIDS by 2030. And there are 4 more
Edson በ2030 ልናጠፋው አልመንበታል። እስከዚያ ድረስ 4 ጉባኤዎች ይቀሩናል። የመጨረሻችን መሆን አለባቸው።
ኤችአይቪ ኤድስን ይበልጡን ጠንክሮ ለመውጋት በታለመው በደርበኑ ጉባኤ ላይ ከዓለም ዙሪያ ከ18,000 በላይ መልእክተኞች እየተካፈሉ ናቸው። ጉባኤው የፊታችን አርብ ሲጠናቀቅ የዓለም ሕዝብ መድኃኒቱን እጃችን ለማድረግ ተቃርበናል ወይስ ገና ምኑ ተይዞ የሚለውን ዜና እየተጠባበቀ ነው።
ማህበረሰቦች እርስ በርስ እየተጋመዱበት የአብሮነት ሐረግ ለመበጣጠስ የተጠነሰሱ የክፋት ምግባሮችን ለመቋቋም አሜሪካውያን በአንድነት እንዲቆሙ ሲሉ የዩናይትድ ስቴትስ ባለሥልጣናት ጥሪ አሰሙ። ባለፈው እሁድ ጨምበል አጥልቆ በባትን ሩዥ 3 ፖሊሶችን የገደለው ሰው ማንነት ይፋ ያደረጉት ባለሥልጣናት የቀድሞ የዩናይትድ ስቴትስ የጦር ኃይል አባል የነበረ የ29 ዓመት ጋቢን ሎንግ የተባለ ግለሰብ መሆኑ ታውቋል። ስሙን ኮዝሞ አውሳር ስቴፕናራ በሚል ለውጦ ጸረ መንግሥት የሆኑ መልእክቶችን በማኅበራዊ መገናኛ ዘዴዎች ሲያስተላልፍ እንደነበርም ተናግረዋል። የአሜሪካ ድምጿ ዝላቲካ ሆክ ያጠናቀረችውን ዘገባ አሉላ ከበደ ያቀርባል።
ባለሥልጣናቱ እንዳስረዱት ተጠርጣሪው ነፍሰ ገዳይ የተገደለው እሁድ ማለዳ ላይ ከባተን ሩዥ ፖሊሶች ጋር የተኩስ ልውውጥ ባደረገበት ጊዜ ነው። እንደ ተባለው ከሚዙሪ ክፍለ ግዛቷ የካንሳስ ከተማ ነው ወደ ሉዚያና የመጣው።
He came in here from somewhere else to do harm to our community. And specifically to the law enforcement officers.
በማህበረሰባችን ላይ በተለይም ደግሞ በማህበረሰባችን የህግ አስከባሪ አካላት ላይ ጥቃት ለማድረስ ሆን ብሎ ከሌላ ቦታ የመጣ ግለሰብ ነው ያሉት። የሶስቱ ፖሊሶች ግድያ ዜና የተሰማው ከዳላስ ከተማ 5 ፖሊሶች በአልሞ ተኳሽ ነፍሰ ገዳይ ከተገደሉና ብዙም ካነጋገረ ጥቂት ቀናት በኋላ ነው። ሁለቱም በፖሊሶች ላይ የተቃጡት ጥቃቶች የደረሱት ታዲያ በአገር አቀፍ ደረጃ ከፍተኛ ተቃውሞ የቀሰቀሱት በባተን ሩዥና በሚኒሶታ ከአንድ ሳምንት ባነሰ ጊዜ ውስጥ ጥቁር አሜሪካውያን በነጭ ፖሊሶች ከተገደሉና ክፉኛም እያነጋገሩ ከቆዩ ከሰነበቱ በኋላ ነው። ፖሊስን መግደል መፍትሄ ወይም ፍትህ አይደለም ይላሉ አገረ ገዢው።
This was a diabolical attack on the very fabric of society. And that is not hyperbole.
በማህበረሰባችን መሰረት ላይ የተቃጣ የክፋት ስራ ነው ያሉት አገረ ገዢው። ሁኔታው እየታየ እየተመረመረ ጥቁር አሜሪካውያን ከነጩ ጋር እያነጋገረም ይገኛል።
Killing one another is not gonna help anything. Killing unarmed black men.
ጥቁር አሜሪካውያን መግደል ወይንም ጥቁር ፖሊሶችን መግደል ነጭም ፖሊሶችን መግደል መፍትሄ አይደለም ደሞ ያሉት የጃክሰንቪል እህቶች የተባለው የህግ ማህበረሰብ አባል ናቸው።
በኦሮሚያ ክልል ሆሮ ጉዱሩ ወለጋ ጅማ ገነት ወረዳ ውስጥ መብራት ለ 3 ወር በመቋረጡ ምክንያት የምንበላው አጣን ያሉ የከተማ ነዋሪዎች አቤቱታ ለማቅረብ በሰልፍ ወደ አስተዳደሩ ቢሮ ሲሄዱ ድብደባ እንደደረሰባቸው የዞኑ የኦሮሞ ፌዴራሊስት የዞን ተወካይ አቶ ደገባሱ አቆዮ ለአሜሪካ ድምፅ ተናግረዋል። የወረዳው አስተዳዳሪ አቶ ገደፋ ጎሹ በበኩላቸው ትራንስፎርመር በመቃጠሉ ምክንያት መብራት ለአንድ ወር ተኩል መቋረጡን ገልጠው በአጭር ጊዜ እንደሚፈታም ለነዋሪዎቹ አሳውቀናል፣ ስለ ሰልፉና ድብደባው ግን የምናውቀው ነገር የለም ብለዋል። ጽዮን ግርማ ዝርዝሩን ይዛለች።
አድማጮች፣ ቀደም ብለን ያስተዋወቅነው ዘገባ ጥቂት ደቂቃዎች ቆየት ብሎ ይቀርባል። ከዚያ በፊት ታዲያ እናንተ በ19፣ 22 እና 25 ሜትር ባንዶች የተላለፉ ስርጭቶቻችንን ተከታትላችሁ በስልክ ቁጥራችን 202-205-9942 የውስጥ መስመር 14 ካደረሳችሁን አስተያየቶች ጥቂቱን እናስቀድም።
ሄሎ ቪኦኤ፣ እንደምን አላችሁ? ሰላም ናችሁ? ሰሞኑ ካለፈው ሳምንት ጀምሮ በጎንደር በተፈጠረ አለመረጋጋት ወይም ግጭት ብዙ ፕሮግራም ሰርታችኋል፣ ሰምተናል። ምንድን ቢሆንም እዛው ስለተፈጠረው ችግር፣ ስለሞተው ሰው፣ ስለጠፋው ንብረትና ስለወደመው ነገር ምንም ስትጠይቁና ስትጨነቁ አልሰማንም። ይልቅስ ስለታሰሩ ስለአስተባበሩ ሰዎችን ብዙ ስትጨናነቁ አይተናል፣ ሰምተናል። ለምን ይሆን ይሄ? የሚዲያ በትክክል ነጻነትን ያመለክታል? ለማንኛውም ታሪክ ይመልሰዋል።
ሰላም ናቸው ቢዎች፣ እንደምን አላቸው ሰራተኞች፣ አድማጮች በሙሉ። የተደረገው ውይይት በአማራ የማንነት ጥያቄ ላይ ያደረጋችሁት ውይይት በጣም ደስ ብሎኛል እና በጣም ጥሩ ነገር ነው። ለሚሰማ ጥሩ መልእክት ያለው ነው። በነገራችን ላይ የኢትዮጵያ መንግስት የሰው ህይወት ወይም ደግሞ ንብረቶች ካልጠፉ በስተቀር ጆሮ የሚሰማ አይመስለኝም። በኦሮሚያ በቅማንት በኮንሶ በተለያዩ አካባቢዎች የተደረጉትን ነገሮች ስናይ ነገሮች ከተፈጸሙ የሰው ህይወት ተጠፋ፣ ንብረት ተወደመ፣ ብዙ መንግስት ጥላቻ ታደረጉ በኋላ ችግሩን መፍታቱ ተገቢነት የለውም እና ስለዚህ ቅድሚያ አይቶ ይህን ነገር እንዴት ተከሰተ እንዴት መስ አንድ ይሆናል አንድም መብታቸው ነው አንድም መብታቸው አይደለም። ህገ መንግስቱን ተከትሎ የሚያደርጉት ጥያቄ ሁሉ መብታዊ ህገ መንግስታዊ መብታቸውን ጠብቆ መመለስ ሲገባው በተለያየ ቢሮክራሲያዊና ራስን በመደባበቅ በወረዳና በክልል ያሉ በተለይ ችግር የሚፈጥሩ ሰዎች አሉና ለዚህ እንደው መልእክት የምታስተላልፉልኝ ደስ ይለኛል። እግዚአብሔር ይስጥልኝ። አሰፋ ነኝ መካከለኛው ምስራቅ።
አስተያየት የላካችሁልን አድማጮች እናመሰግናለን። ሌሎቻችሁም እንዲሁ በሰራነው ፕሮግራም እንዲሰራ በምትፈልጉት በተለያየ ጉዳይ ላይ አስተያየት ያላችሁን ላኩልን፣ እናቀርባለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀደም ሲል በኦሮሚያ ክልል ሆሮ ጉድሩ ስለሆነ ሁኔታ ዘገባ እናቀርባለን ብለን ነበር። ጥቂት የቴክኒክ ችግር ገጥሞን ነው የዘገየው። አሁን ዘገባው ደርሷል። እንዳልኩት በኦሮሚያ ሆሮ ጉድሩ ወለጋ ጅማ ገነት ወረዳ ውስጥ መብራት ለሶስት ቀን ተቋርጦ ነበረ። እርግጥ የአካባቢው ባለስልጣን ለአንድ ቀን ተኩል ነው የተቋረጠው ይላሉ። ሰልፍ የሄዱ ምን በላው አጣን ያሉ ሰዎች ተሰልፈው ተደበደቡ ስለሚባለው ግን እኒህ ባለስልጣን የምናውቀው ነገር የለም ብለዋል። ለማንኛውም ዝርዝሩን ጽዮን ግርማ ታቀርባለች።
የኦሮሞ ፌዴራሊስት የዞኑ ተወካይ አቶ ደገባሱ ዋቆያ ሆሮ ጉድሮ ወለጋ ጅማ ገነት ወረዳ ውስጥ እንደሚገኙ ገልጸው የአካባቢው ነዋሪ መብራት እንደሌለው ይናገራሉ።
ያው ህዝቡ በመልካም አስተዳደር እጦት በኩል የተነሳ በአካባቢው ቢቅልቱ ቅዳሜ የሚባል ከተማ አለ፣ ጌምቦ የሚባል አለ፣ ለሊሰብያ የሚባል አለ፣ ካምፕ የሚባል አለ። በብዙ ከተማዎች ውስጥ ሀጅማ ገነት ውስጥ እንዳለ መብራት የለም።
በዚህም ምክንያት ለምግብ አገልግሎት የሚሆን እህል ለማስፈጨት ኤሌክትሪክ ስለሌለ የተወሰነው በጄኔሬተር ይጠቀም እንደነበር ገልጸው አሁን ግን ችግሩ እየተባባሰ በመምጣቱ የሚበላ ማጣት ላይ እንደተደረሰ ይገልጻሉ።
ከሁለት ወር በላይ ነው የቆየ። ይህንን ህዝቡ ችግሩን ለእያንዳንዱ እንትን ሲያ በሚያቀርብበት ጊዜ ምንም መፍትሄ አይሰጥም። አሁን የምበላ የሚቀምስ ነገር ሲያጣ በቃ በጉሮ የጉሮሮ ነገር ስለሆነ እና ትናንትና ሰላማዊ ሰልፍ ሲወጣ ተደበደበ እና ብዙ አሮጊት ምናምን አልቀረም፣ ብዙ ሰው ተደብድቧል።
አቶ ደገባሱ በወረዳ ውስጥ ከፍተኛ ችግር የደረሰባቸው ሴቶች እንደሆኑ ይናገራሉ።
እና የገጠር ሴቶች አሁን ይህን ለማስፈጨት ወደ ከተማ በሚመጡበት ጊዜ መብራት ይጠፋል። ልጃቸውን ተሸክሞ እዛ ውስጥ ይውላሉ፣ ያድራሉ። በጣም ከፍተኛ ችግር ነው ደረሰባቸው እና ሴቶች በጣም እየተጎዱ ናቸው። ከቤትም ደግሞ ለልጆቻቸው የሚሰጡት እንጀራ ባለመኖሩ በጣም ችግር ውስጥ ወርቆ ያሉት ሴቶች ናቸው። እነዚህ ሴቶች ደግሞ ራሳቸው ተዘጋጅተው በሰላማዊ ሰልፍ አድርጎ ወደ አስተዳዳሩ በሚሄዱበት ጊዜ አስተዳዳሩ ሂዱ ከዚህ የከተማ አስተዳዳሪን ጠይቁ ብሎ አባረሯቸዋል። ከዚህ በፊትም
የጅማ ገነቲ ወረዳ አስተዳዳሪ አቶ ገደፋ ጎሹ የኦሮሞ ፌዴራሊስት ኮንግረስ የዞኑ ተወካይ ያነሱትን ጥያቄ አንስተንላቸው ነበር። የመብራት ችግሩ የተፈጠረው በአንድ መንደር መሆኑን ጠቅሰው በኃይል መብዛት ምክንያት በየጊዜው ስለሚቃጠል እንዲለወጥ መጠየቃቸውን በመግለጽ ይህንን ከነዋሪው ጋር እንደተስማሙ ተናግረዋል።
መብራቱ ወርቄ 2 ሳምንት አንድ ትራንስፎርመር ተቃጥሎ ያው ለዛ ደግሞ ማለት አሁን እየተመለሰ ነው። የአንድ መንደር ተቃጠለባቸው ነው ጥያቄውን ያቀረቡ። መልስ ደግሞ መንግስት እንዲሰጥ መልሱንም እየሰጠ መሆኑን ደግሞ ተረጋግረን ከአካባቢው ከመንደሩ ሰዎች ጋር ተስማምተን ነው ያለ ነው። ሰላም ሰልፍ የሚለው ነገር የለም። ምን እንደሆነ እንጃ እንጂ ዝም ብሎ የሚደረገው ነገር ለእኔ ትክክል አይመስለኝም። ድብደባው ምናምኑ ይሄ ለእኔ አዲስ ነገር ነው።
አቶ ገደፋ የመብራቱ ችግር በሳምንት ጊዜ ውስጥ ይፈታል የሚል እምነት እንዳላቸው ተናግረዋል። ሰልፉን በተመለከተ የሰጡትን ምላሽ በመጥቀስ ለአቶ ደገባሱ ዋቆያ አንስተንላቸው ነበር።
በትክክል ተደብድበዋል። ሰላማዊ ሰልፍን ተደርጓል። ህዝቡ መፈክር ሁሉም አዘጋጅቶ ባህረቶ ከተማ ውስጥ ሰላማዊ ሰልፍ እየወጣ ወደ አስተዳደር እየሄደ እያለ ፖሊሶች ደብድቦ በትኗል እንጂ ይሄ ውሸት ነው። በትክክል ተደርጓል ሰላማዊ ሰልፍ።
አቶ ገደፋ ሰልፉን በተመለከተ ለኦሮምኛ ቋንቋ ዝግጅት ክፍል በልጆቹ በኩል የተጠየቀ ጥያቄ አለ፣ የምንለው ነገር የለም፣ ያለ ፈቃድ ነው ሰልፉን የወጡት፣ ሰልፉን የወጣው ሰፊው ህዝብ አይደለም፣ ከሰፊው ህዝብ ጋር ተግባብተናል ብለዋል። በሰልፉ ላይ ድብደባ ደርሶባቸዋል የተባለውን የመንደሩን ሰዎች በተመለከተ ጥያቄ ለማንሳት የወረዳው ፖሊስን ምላሽ ለማግኘት ለኃላፊው ኢንስፔክተር ቢያንሳ ቦንጋ ሲደጋግመን ደውለን ማንነታቸውን ካረጋግጡልን በኋላ መነጋገር ሳንችል ቀርተናል።
ጽዮን እናመሰግናለን። ቀደም ሲል አድማጮች ለሁለት ቀን ያልኩት የእኔ ስህተት ነው። ሆሄ ግድፈት ለሁለት ወር ነው ህዝቡ መብራት ተቋረጠብን ራበን ያለው። በአስተዳዳሪው ባለስልጣኑ ደግሞ የለም ለአንድ ወር ተኩል ነው ብለዋል። ችን ርማት አደርጋለሁ። አሉላ ወደ አንተ እንሂድ፣ ወደሚቀጥለው ዘገባ አሸጋግረን።
አመሰግናለሁ አዲሱ። ቀደም ብለን ላስተዋወቅ ነው የዕለቱ አብይ ርዕስ በቀጥታ ወደ ክሊቭላንድ ነው የምናቀናው። በኦሃዮ ክፍለ ግዛት የክሊቭላንድ ከተማ እየተካሄደ ያለው የሪፐብሊካን ፓርቲ ጉባኤ የፓርቲው ተወዳዳሪ ታሳቢ እጩ ዶናልድ ትራምፕ ባለቤታቸው መሊና ትራምፕ ትናንት ምሽት ያደረጉት ንግግር ያስነሳው ውዝግብ እየተባባሰ ነው። በምሽቱ ንግግሮች ያደረጉት የፓርቲው አመራሮች፣ ተማሪዎችና ሌሎችም ተጋባዦች አሜሪካን ያለችበትን ሁኔታ ለመቀየር ያሉትን አለ የሚሉትን ብቸኛ አማራጭ ዶናልድ ትራምፕ ናቸው ብለዋል። በከተማይቱ ውስጥ ከጉባኤው ጎን ለጎን የተለያዩ ይዘት ያላቸው ሰልፎችም እየተካሄዱ ነው። ሰለሞን አባተ በስፍራው ይገኛል።
የሪፐብሊካን ፓርቲው የመክፈቻ ዕለት የተሰየመው አሜሪካን መልሰን ደህንነቷ የተጠበቀ እናድርጋት በሚል መሪ ቃል ነበረ። በዚህ ምሽት ቁጥራቸው የበዛ ተናጋሪዎች፣ የፓርቲው የየደረጃው መሪዎችና ተጋባዦች በሀገሪቱ ውስጥ ባሉ የፖሊስና የጥቁሮች ግንኙነቶች፣ በዓለም አቀፍ የሽብር እንቅስቃሴዎችና ምላሾች፣ ህገወጥ በሚባለው ኢሚግሬሽን ወይም ፍልሰት ምክንያት አሜሪካ ውስጥ እየተፈጸሙ ናቸው በሚባሉ ወንጀሎች ላይ ያተኮሩ ነበሩ። በመሆኑም እነዚህን ችግሮች ለመፍታትና አሜሪካን መልሶ አንድ ለማድረግ ብቸኛው ሰው ዶናልድ ትራምፕ ናቸው ሲሉ የቴክሳሱ የቀድሞ ገዢ ሪክ ፔሪ፣ የኒውዮርክ የቀድሞ ከንቲባ ሩዲ ጁሊያኒ፣ የአላባማው የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባል ጃክ ሴሽንስ፣ የዊስካንሰን እንደራሴ ሻን ደፊ ከነባለቤታቸው ቀርበው፣ ሴናተር ቶም ክላንሲ፣ በንጋዚ ውስጥ የተገደለው ሻን ስሚት እናት ፓትሪሺያ ስሚት፣ የተለያዩ አካባቢዎች የፖሊስ አዛዦች ምስክርነት ሰጥተዋል፣ እምነታቸውን ተናግረዋል። ስለ ዶናልድ ትራምፕ የኒውዮርኩ ሩዲ ጁሊያኒ ያደረጉት ንግግር በጋለ ስሜት የተሞላ ነበር። እንዲያውም በአሁኑ ሰዓት አሜሪካ ውስጥ በፖሊስና በጥቁሮች መካከል እየተባባሰ ለመጣው መሻከርና መፋጠጥ እየታዩ ላሉ ግድያዎችና ሁከተኛ ተጠያቂዎች ያለፉት 8 ዓመታትና የጥቁሮችን ህይወት ዋጋ አለው Black Lives Matter ንቅናቄ አራማጆች ናቸው ብለዋል። ዛሬ የቀረን ፍርሃት ነው ብለዋል ሩዲ ጁሊያኒ እንዲህ አልዋክለው።
I'm here to speak to you about a very serious subject. How to make America safe.
እዚህ የምገኘው አንድ ብርቱ ጉዳይ ልነግራችሁ ነው። የአሜሪካን ደህንነት እንዴት ማስጠበቅ እንችላለን? ከአሜሪካውያን ቁጥራቸው የበዛው ዛሬ ደህና ነን ሰላም ነን ብለው አያምኑም። ለልጆቻቸው መጪ ህይወት ይጨነቃሉ፣ ይሰጋሉ፣ ለራሳቸው ይፈራሉ። ፖሊስ መኮንኖቻችን ከጀርባቸው ኢላማ ስለመደረጋቸው ይሰጋሉ። ዳላስና ባተን ሩዥ ላሉ የፖሊስ መኮንኖቻቸው እናም ቤተሰቦቻቸው እንጸልያለን።
ላለፉት 30 ዓመታት በግል እንደሚያውቋቸው የተናገሩላቸው ዶናልድ ትራምፕ እጅግ ጥሩ ሰው፣ ርህሩህና ሰው ረጂ፣ የፖለቲካ ጫወታና ቋንቋ የማያውቁ ግን የተግባር ሰው እንደሆኑ ተናግረዋል ሩዲ ጁሊያኒ። በመሆኑም አሜሪካን መልሰው ደህንነቷ የተጠበቀ መልሰው ኃያል የሚያደርጓት እርሳቸው ብቻ መሆናቸውን እጅግ በጋለ በበረታ ስሜት እየጮሁና እየተወራጩ ተናግረዋል ጁሊያኒ። የምሽቱ ግዙፍ ትኩረት የነበረው ታሳቢው ፕሬዚደንታዊ እጩ ያስተዋወቋቸው በአካል ተገኝተው ምናልባትም ዶናልድ ትራምፕ ከተመረጡ መጪዋ ቀዳሚት እመቤት ሊሆኑ የሚችሉት ሜላኒያ ትራምፕ ያደረጉት ንግግር ነው። ሚስ ትራምፕ ባደረጉት ሰፊ ንግግር ስለ ባለቤታቸው ጥንካሬ፣ ስለ ራሳቸው ያለፈ የስሎቬኒያና የሶሻሊዝም ወይም የህብረተሰባዊነት ዓለም ህይወት አብራርተዋል። ሜላኒያ ትራምፕ ያንን ለአሜሪካውያን እንደማይመኙ አሜሪካና ህዝቧ እጅግ የላቁና የተከበሩ መሆናቸውን እንዲህ ተናግረዋል። የሚከተለውን አስተያየት ሰጥተዋል።
My parents impressed on me the values that you work hard for what you want in life. That your work is your bond.
ወላጆቼ በህይወቴ ማግኘት የምፈልገውን ነገር ለማግኘት የመስራት ዋጋ በውስጥ ያኖራል። ስራ ብቻኛ ዋስትና መሆኑን የምለውን እንዳደርግ የምናገረውን ቃል እንድፈጽም አስተምረውኛል። ሌሎችን ማክበር እንዳለብኝ ነግረውኛል። ለልጆቼ የማስተላልፈው ይህንኑ ነው። ለመጪው ትውልዶችም እንዲዘልቅ ፈልጋለሁ። የስኬቶቻችን ብቻኛ ገደብ እነርሱን በመጨበጥ የሚኖረን ጥንካሬና የጥረታችን ብርታት መጠን ነው።
ሙሉ የሚስ ትራምፕ ንግግር እጅግ የተዋበና ተሳታፊዎችንም ሲያስጨበጭብ ያመሸ ቢሆንም የአሁኒቱ ቀዳሚት እመቤት ዋይት ሀውስ ያሉት ሚስ ሚሼል ኦባማ የዛሬ 8 ዓመት ወደ ዋይት ሀውስ ሊገቡ ሲሉ ያደረጉትን ንግግር ተቀመው የሚል ጭቅጭቅ ተነስቶ ድፍን አሜሪካ በዚህ የኩረጃ ታሪክ ላይ እየተነጋገረ ነው። ምንም እንኳን ንግግሩን ያዘጋጁት ከትንሽ ድጋፍ በስተቀር ራሳቸው ሜላኒያ ትራምፕ መሆናቸውን ባለቤታቸው ቢናገሩም የንግግሩ አዘጋጅ ነው የተባለውና የዘመቻው መሪ ጭምር ብዙ ዱላ ከሪፐብሊካኑ መሪዎች ወይም ከሌሎችም ወገን እየተሰነዘረባቸው ነው። ለማንኛውም ንግግራቸው በተረጋጋ ስሜት የቀረበ የውብና ብዙ ቁም ነገሮችን አዘል ነበር። የትራምፕ ዘመቻ ጥቂት ቅብዥርና ቀበጥ ማለት ከሌለበት ምኑን የትራምፕ ዘመቻ ሆነው ሲሉም ሰውን አስቀውታል። በሌላ በኩል ትናንት ከሰዓት በኋላ በነበረው የፓርቲው ጉባኤ ላይ ዶናልድ ትራምፕን አንቀበልም ብለው ሲታገሉ የቆዩ የሪፐብሊካን ፓርቲው አባላት መሪዎችም የየግዛቱ ድምፅ ይጠየቅና ዶናልድ ትራምፕን መቀበል አለመቀበላችን በድምፅ ብልጫ ይወሰን ብለው ጠይቀው ጥያቄያቸው ተቀባይነት ሳያገኝ በመቅረቱ በሊቀመንበሩ ውሳኔ ብዙ ልዑካን ስብሰባውን ረግጠው ወጥተው ነበር። ጉባኤው ለጥቂት ሰዓታት ከተስተጓጎለ በኋላ ትናንትናውኑ ምሽት ቀጥሎ የዛሬውም ከጥቂት ሰዓታት በኋላ በዋሽንግተን እና በክሊቭላንድ አቆጣጠር ከቀኑ ከምሽቱ 11 ሰዓት ተኩል አካባቢ በይፋ ይጀምራል። ይህ በእንዲህ እንዳለ ትናንትም ዛሬም ክሊቭላንድ ውስጥ የተለያዩ የተቃውሞና የድጋፍ ሰልፎች እየተካሄዱ ነው። በመሳሪያ ባለቤትነት ጉዳይ ላይ የጥቁሮችን ህይወት ዋጋ አለው ንቅናቄና የአዲሱ ጥቁር አነሮች ፓርቲ ሰልፎች የሚተከሱ ናቸው። የጉባኤውን እንቅስቃሴና ሰልፎቹንም በዘገባዎችም በፌስቡክ ከተኛ ሽፋን እናንተ ዘንድ እንዲደርሱ የአሜሪካ ድምጽ ጥረት እያደረገ ይገኛል። ኢትዮጵያውያን ከፍተኛ ባለሙያዎችንም አወያይተናል። ቪኦኤ አምሃሪክ ላይ ገብታችሁ በፌስቡክ መከታተልና መሳተፍ ትችላላችሁ። ለሪፐብሊካን ፓርቲ ጉባኤ ለአሜሪካ ድምጽ ሰለሞን አባተ ነኝ ከክሊቭላንድ ኦሃዮ።
ሰለሞን አባተ ለዘገባው እናመሰግናለን። አሁን አድማጮች በየዕለቱ ከክሊቭላንድ የጉባኤውን ስሜቶች የጉባኤውን ዘገባዎች እናቀርባለን። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር እናልፋለን። ሐኪሞን ይጠይቁ።
ሐኪሞን ይጠይቁ በምሽት ቅንብሩ ለወትሮው እምብዛም በማሳስብ ለአንዳንዶች ግን አሳሳቢ ሁኔታን እስከ መከሰት የሚደርስ ጤና ነክ ርዕሰት ነው የሚመለከተው። የሆድ መንጓጓትንና የተለያዩ ድምፆች ምንነት አስመልክቶ ከአድማጮች የደረሱ ጥያቄዎች መነሻ ሆኖ የቀረበ የባለሙያ ማብራሪያ ነው። ለመሆኑ በጣም ጎልቶ የሚሰማና አንዳንዴም ምቾት የሚነሳና ብሎም የሀፍረት ስሜት እንዲሰማ ጭምር የሚያደርግ አካባቢን የሚረብሽ የሆድ መንጓጓት ድምፅ በራሱ ምንድን ነው ሲሉ ይጠይቃሉ ሶስት የፕሮግራሙ ተከታታዮች በላኩልን የኢሜል መልእክት። ሙያዊ ትንታኔን የሚሰጡን ዶክተር መጎስ ገብረ ማርያም በዚህ በዩናይትድ ስቴትስ ቦልቲሞር ከተማ በሚገኘው የቦን ሴኪዮስ ሆስፒታል የኩላሊትና የውስጥ ደዌ ሕክምና ልዩ ባለሙያ ናቸው። አሉላ ከበደ ነው አዘጋጅ እናገራለን።
ዶክተር ሞገስ ገብረ ማርያም በቅድሚያ ለጊዜው አመሰግናለሁ። ከሶስት አድማጮቻችን በተመሳሳይ የደረሱን ጥያቄዎች የሆድ ውስጥ የመንጓጓት ወይም ጎልቶ የሚሰማ ድምፅን ምንነት፣ በእርግጥ ይሄ ነገር አሳሳቢ ሊሆን ይችላል የሚለውን መንፈስ የያዘ ጥያቄዎች ናቸው የደረሱን። መሰረታዊውን ነገር ከመረዳት ብንጀምር የሆድ መንጓጓት ወይም ደግሞ ጎልቶ የሚሰማ ድምፅ ምንድን ነው? ተደጋግሞ የሚሰሙት አይነት ሌላ አጠገባቸው ላለ ሰው የሚሰማ ያህል ይሉታል አንዱ አድማጫችን። ጎልቶ የሚሰማ ድምፅ ከምን ይመጣል? ድምፅ ራሱስ ያ ድምፅ ምንድን ነው መሰረቱ?
ይሄ የሆድ መጮህ ወይም መንጓጓት በእንግሊዝኛ ቦርቦሪንግ ማይ የሚባል የሆድ ድምፅ ነው። ይሄ የሆድ መጮህና መንጓጓት ብቻውን ከሆነ በጤና ላይ የሚያመጣው ምንም ጠንቅ የለውም፣ የበሽታ ምልክትም አይደለም። እርግጥ ሰው መሀል ሆኖ ሆድ ሲጮህ ባለቤቱን ግራ ከማጋባት በስተቀር ሌላ የሚያስከትለው ምንም አይነት ጠንቅ የለም። ሆድ የሚጮኸው ወተት አንጀታችን ስራውን ሲሰራ ምግብ ሲፈጭ አየሩና ፈሳሹ ከአንዱ ወተት አንጀታችን ክፍል ወደሌላ ወተት አንጀት ሲገላበት የሚሰጠው ድምፁ ብቻ ነው። አየሩ ከወተት አንጀት አልፎ ወደ ትልቁ አንጀት ከገባ ላርጅ ኢንተስቲን ኮሎን ከሚባለው ቦታ ከገባ አየሩ መውጣት ስላለበት ያን ጊዜ በፈስ መልክ ሊወጣ ይችላል ማለት ነው። እንግዲህ የሆድ መጮህ መንጓጓት ትንሹ አንጀታችን ወተት አንጀት ላይ የሚፈጠር ፈስ ደግሞ ላርጅ ኢንተስታይን ወይም ኮለን ላይ የሚፈጠር ድምፅ ነው ማለት ይቻላል።
እነኚህ ድምፆች ቀደም ብለው እንደገለጹልን ጎልተው እንኳን ተሰምተው ሌላ አብሮ የሚመጣ ችግር ከሌለ የጤና ሁከት ሳይኖር በችግርነት የማይታዩ ቢበዛ አድማጮቻችን እንደጠየቁን አጠገቡ ላለ ሰው ጎልቶ ሲሰማ ለዚያ ሰው ምቾት የማሳጣት ችግር ያለፈ ምንም ላይሆን ይችላል፣ ከጤና ጋር የሚያጓድለው ነገር የለም ብለዋል። መቼ ይሆን ዶክተር ሞገስ እንደ ችግር የሚታዩት? ምን አይነት ምልክቶች አብረው ሲመጡ ይሆን ሰዎች የጤና ችግር ነው ብለው የሕክምና እርዳታ ፍለጋ ማሰብ ማሰላሰል ያለባቸው?
ይህ ጥያቄና ራሱ የቻለ ትልቅ ርዕስ ነው። የሆድ መጮህ ለምሳሌ ከቁርጠት ጋር፣ ከትውከት ጋር፣ ከሆድ መነፋት ጋር እና ከውጋት ጋር ከተያያዘ የአንጀት መቆለፍ ወይም ኢንተስቲናል ኦብስትራክሽን የሚባል በሽታ ምልክት ይሆናል። ይኸውም ኢንተስታይናል ኦብስትራክሽን ወይም አንጀት መቆለፍ ሲመጣው ብዙ ብዙ ምክንያቶች አሉ። አብዛኛው አንጀታችን ሲጨጣጠፍ የሚወጣ ጊዜ አለ። ይኸው ብዙ ጊዜ ለምሳሌ ሰው በአንድ ጊዜ ብዙ ምግብ ሲበላ ቮልቡለስ ወይም ኢንተስታይናል ኦብስትራክሽን የሚል ነገር ይመጣል። ሌላ ጊዜ ግን
ሀርኒያ የሚባል ካለ ወይም ደግሞ አንዳንድ ሰው የሬዲሽን ስዝመ ካለው አንጀቱ ሲቆስልና ሲታጠፍ ጠባሳ ሲፈጠርበት እነዚህ የአንጀትን
መታጠፍ
ስለሚያመጡ የመጀመሪያ ጊዜ የሚታየው የሆድ መጮህ ከእነዚህ ጋር ከተያዘ ደንበኛ የበሽታ ምልክት ይሆናል። ቶሎ ወደ ሐኪም ቤት መሄድ ያስፈልጋል። አንዳንድ ጊዜ ደግሞ የሆድ ቁጠት አንዳንድ ጊዜ ደግሞ የሆድ መጮህና መንጓጓት ከመመንመን ጋር ከተያያዘ ኢንቴስታል ማላብዞች የሚባል ነገር የዛ ምልክት ሊሆን ይችላል። እንግዲህ እነዚህ ብዙ የተያዙ ራሱ ይቻል ሰፊ ስለሆነ ሌላ ጊዜ
እንጋለን።
ብቻውን ግን ሆድ መጮህ እንደ ምንም ማያሰጋ ግራ የማያጋባ እንዲያው ሶሻሊ ኦክወርድ ፊዚዮሎጂካሊ ኖርማል የሚሉት እንደገን የአንጀት ስሙልኝ ጉራ የአንጀት ጉራ ነው እንጂ ሌላ ምን በሽታ
በማህበራዊ ህይወት ውስጥ እንደ ማሳፈር ስሜት ሊፈጥር የሚችል እንጂ የጤና አሳሳቢነት የለውም ሌላ ነገር ከአብሮ ካልመጣ ብለዋል። እንዳሉት ሰፊውንና የተለያዩ ህመም ሁኔታዎችን የሚመለከቱትን ቀደም ብለው የዘረዘሯቸውን በተከታይ ፕሮግራማችን እንመለስባቸዋለን። በዚች በማታሳስበዋ ነገር ግን ለግለሰቡ ብቻ እንደው ምቾት በምታሳጣዋ ሁኔታ ውስጥ ሰዎች ድምፁን ለመቀነስ ወይም ደግሞ ያን ሊፈጥሩ የሚችሉ ከአመጋገብም ሆነ ከምግብ አይነቶች ጥንቃቄ ሊያደርጉ የሚችሉ በዛ ረገድ ሊረዱ የሚችሉ ጥረቶች፣ መንገዶች ይኖሩ ይሆን?
እኔ እስከማውቀው ድረስ ምንም የለም። ምክንያቱም እነዚህ ስሞል ኢንቴስቲን ውስጥ ወተት አንጀታችን ውስጥ ነው ያለ ስለሆነ ምንም አስፈላጊም አይደለም። እንደ ልፋትም ጥረትም በዚህ በኩል መደረስ የለብም መደረግ ያለበት አይመስለኝም።
የበረታና በጣም የሚያሳስብ ደረጃ ካልደረሰ ከድምጽ ያለፈ ምንም ተደርጎ ሊወሰድ አይገባም ነው የሚሉን።
ምንም አቻ ከሌላ ነገር ጋር ካልተያያዘ በስተቀር ከወጋት ጋር ከትውከት ጋር ከትዝም ጋር ካልተያያዘ በስተቀር ብቻውን ምንም የበሽታ ምልክት ስላበለ ምንም ጥረት መደረግ ያለበት አይመስለኝም።
መልካም። በቀጣዩ ፕሮግራማችን ቀደም ብሎ የገለጿቸውን ተያይዘው የሚታዩ ምልክቶች የሆድ መነፋትና የማስመለስ ከሌሎች ህመም የሆድ ዕቃ ችግሮች ጋር ሊያያዙ የሚችሉ ሁኔታዎችን በዝርዝር እናያለን። ዶክተር ሞገስ ገብረ ማርያም የውስጥ ደዌና የኩላሊት ልዩ ሕክምና ባለሙያ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ። ታንኪዩ።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወቅታዊ ርዕሰ ጉዳይ
ባለፈው ሳምንት በጎንደር ከተማ በተቀሰቀሰው ቀውስና ብጥብጥ በርካታ የንግድ ድርጅቶች መውደማቸውን መንግሥትና የከተማው ነዋሪዎች ገልጠዋል። በርካታ ሆቴሎችን ጨምሮ ትክክለኛ መጠኑ ለጊዜው ያልታወቀ ንብረት እንደወደመና እንደተዘረፈ ንብረታችን ወደመብን የሚሉ ግለሰቦች ይናገራሉ። አቶ ተስፋይ በላይ የተባሉ የባህበረ ሰላም ሆቴል ባለቤት ሆቴላቸው መውደሙንና በውስጡ የነበሩ ንብረት መዘረፉን፣ የመኖሪያ ቤታቸውን በተመሳሳይ በኃይል ተሰብሮ ንብረታቸው ሙሉ በሙሉ መዘረፉን ይናገራሉ። የቤተሰባቸውን አባላት የሚያሳርፉበት መጠለያ ማጣታቸውንም አመልክተዋል። ወይዘሮ ሸዊት አባዲ የተባሉ በሶስት ፈረቃ 115 ሰራተኞችን ቀጥሮ ይሰራ የነበረ ሆቴል ባለቤት በበኩላቸው የሆቴል ቤታቸው መስተዋት መሰባበሩንና በንብረት ላይም ጉዳት መድረሱን ይናገራሉ።
በሌላ በኩል በቅርቡ የአዲስ አበባው ዘጋቢያችን መለስካቸው አምሃ ያነጋገራቸው የወልቃይት የአማራ የማንነት ጥያቄ ኮሚቴ ዋና ጸሐፊ አቶ አደራጀው ዋኜ በጎንደር ከተማ ንብረታቸው የወደመባቸው የትግራይ ተወላጆች መሆናቸውንና በወልቃይት የማንነት ጥያቄ ላይም እንቅፋት የፈጠሩ ናቸው ማለታቸው ተዘግቧል። አንዳንዶች ለገዢው ፓርቲ የሚሰልሉ ናቸውም ብለዋል። ንብረት እንደወደመባቸው ካስታወቁት ወገኖች በመካከል የአሜሪካ ድምፅ ያነጋገራቸው ሁለቱ ግን ፈጽሞ ሲሉ ያስተባብላሉ። የትግርኛው ክፍል ባልደረባችን ገብረ ገብረ መድን ነው ወደ ጎንደርና ሁመራ ስልክ ደውሎ ወይዘሮ ሸዊትንና አቶ ተስፋዬን ያነጋገረው።
ሸዊት አባድ ይባላል። ከጎንደር አጤ በከፋ ሆቴል ባለቤት በግርግሩ ምክንያት የሆቴሉን መስታወት እንዳለ የመመታት እድል ነው የደረሰብን። ጉዳት አለ።
በአምስት ሰዓት ላይ 8 ሰዓት 7 ሰዓት ላይ ከቀኑ እንዲህ አይነት ችግር ደርሷል።
መሰባበር ብቻ ነው ወይስ ንብረት ተዘርፏል?
ሌሎች ጋር ንብረት ተርፋለን የሚለው እንደኔ ግን እኔ ላይ የደረሰው የመስታወት መመታት ነው። የሬስቶራንቱም እንዳለ የሆቴሉ መስታወት ተመቷል።
ወደ ሁለተኛው እንግዳይ ልቀጥል። ስሞንና የደረሰበትን ጉዳት እና እንዲሁም የሆቴሉ ስም።
እሺ፣ እኔ ተስፋይ በላይ እባላለሁ። ቀበሌ 18 ነዋሪ ነኝ። የሆቴሉ ስም ደግሞ ባህር ሰላም ሆቴል ነው የሚባለው።
የደረሰበት ጉዳት ምንድን ነው? በሆቴሉ
በሆቴሉ የደረሰበት ጉዳት ዘረፋና በሆቴሉ ላይ በግድግዳው፣ በመስተዋቱ፣ በግቡ መስበር ባለ ንብረት ጠቅላላ እንዳለ ነው የተዘረፈ። ከ5 ጀምሮ እስከ 6 ሙሉ ቀን እየተመላለሱ የሆቴልን በሩና መስተዋቱ ሰብረው ንብረቱ በሙሉ እንዳለ ዘርፈው እንደገና መኖሪያ ቤቴን ሄደው በሩን ሰብረው ያለ ንብረት የልጆቼና የራሴ አልጋ እንዳለ በሙሉ አንሶላ፣ የወንበር ልብስ፣ እንደ ሆቴሉ ጠቅላላ 1 ማንካ፣ 1 ጥያር የልጆች ልብስ፣ አረቡ የጫማም አልቀረም ከቤት። በጣም አሳዛኝ ነው። እንደ ዜጋ ሰውም አላዩንም። ጭካኔ በጣም የሚያሳዝን ነው።
የተዘረፉ ንብረቶችንስ?
የተዘረፈ ንብረት አልጋ በሙሉ እንዳለ፣ ከሰራተኞች ጋር 38 ቴሌቪዥን፣ 11 ቴሌቪዥን፣ ጀነሬተር፣ ትልቅ ጀነሬተር ነው። ዲናሞ ወስደውታል። ትልቅ ነው ዲናሞውም፣ ያንን ግን አልቻሉትም። እዛ ግን መቼም አበላሽተውታል። ሞተሩም የግድ በር ነቅለው ወስደውታል። ጠቅላላ የብሉሰት ማምረቻ የሆቴሉ የሰራሁለት እንደገና መኖሪያ የሰራሁለትን ሌላ ስራም ሊሰራለት እየጠበቅኩ እያለሁ ተንዲኖም ነበረ፣ ዘርፈውታል። በሙሉ ንብረቱ ተነቅሎ የተንዲኖ ማምረቻም ነቅሎ ወስደውታል። ንብረቱ በሙሉ የዳቦ ማሽንም ነበረኝ ወስደውታል። ወደ 11 ፍሪጅ ጠቅላላ አቃጥለውታል። የተሰበረና የተዘረፈ በሙሉ ከቤት አላስቆሩም፣ አንድ ነገር አላስቆሩም። በሙሉ ብርድ ልብሶች ንብረት አለ የተባለ አንዲት ነገር የለም ከቤት። የመኖሪያዬ ደግሞ ቦፌ፣ ሳሎን፣ የሳሎን ወንበር፣ የልጆች አልጋ በሙሉ የእንግዳው የምናምኑ ከ11 በላይ አልጋ በሙሉ ዘርፈውታል። ከነ ብርድ ልብሱ ባለቤቴ ልብስ በሙሉ እድሜ ልካችን የምንለው ሰው የነበረ ወርቅ የባለቤቴም ዘርፈውታል። ሬዲዮም ነበረ ዘርፈውታል። ካሜራም ነበረኝ ትንሽ የቤቴ ዘርፈውታል። ምንም ነገር የቀረ የለም። በሙሉ ነው የተዘረፈ። በጣም የማያሳዝን ነገር ነው።
አቶ ተስፋይ፣ የወደመው ንብረት በገንዘብ ሲተመን መጠኑ ይታወቃል?
ስንት ዓመት ያፈራሁት ንብረት እንደ አድርጌ ሊወቀው እኔ አሁን ላውቀው አይችልም። እየመዘገቡት ነው ያሉት እነሱ። ባለቤቴም ሁሉ ስለምታውቀው የማታውቀውም አለ የመኪና እቃ የተለያየ ብዙ ነገር ስላለ የማታውቀዋል። የተዘረፈ ምንም ነገር የቀረ ነገር ስለሌለ እኔ እንዴት አድርጌ ልወቀው?
ሆቴሉ መቼ ነው የተሰራው? በምን ያህል ገንዘብ?
ለሆቴሉ ብቻ ከ8 ሚሊዮን በላይ።
ሸዊት፣ ወደ አንቺ ልምጣ። የአንቺ ሆቴል መቼ ነው የተሰራው?
የተሰራው 2000 ዓ.ም ነው ስራ የጀመረው። ከዛ በኋላም መስፋፊያ ምንም ስላደረግንበት አሁን በአጠቃላይ ወጪን ማወቅ አልችልም።
ስንት አልጋለሁ?
24 አልጋለሁ።
ሌሎች ንብረቶቻቸው የወደሙባቸው ሰዎች የምታውቂያቸው አሉ?
አጠቃላይ ከተማውን በሙሉ ማለት ትችላለህ። አሁን እኮ የሚታየው እንደ አጋጣሚ የእኛ የሰፋ ሆነ እንጂ ሁሉም ነው የወደመበት። የኛ በእርግጥ ከሌሎቹ የባሰ ሆኗል። ጎልቶ የታየው የኛ ነው። ለምን ትልልቅም ሆቴሎች ናቸው ተመተዋል እንጂ ሁሉም ተመተዋል። የነቋራ ሆቴል ተመተዋል፣ ሴንትራል፣ ብዙ ሆቴሎች አሉ የተመቱ። ትንንሽ ሆቴሎች፣ ቡቲኮች ደግሞ የተዘረፉ የተመቱም አሉ። የዛን ቀን ከባድ ነው። ይህን ይህን አትለውም፣ ሁሉም ደርሶታል።
ሸዊት፣ ይሄ አደጋ እንደሚመጣ አስቀድማችሁ አውቃችሁ ነበር? ለዚህ ተዘጋጅተች ነበር?
አናውቅም። እንደኔ እንደ ራሴ አላውቅም። ለምን የዛን ቀን ጠዋት በ5 ቤተ ክርስቲያን አስቀድሰን ጠዋት ልጆች ወደ ቤት ለማድረስ ልጆችን ይዤ ሄጄ ነበር። በሆቴል ነው ያለፍኩት። በስራ ቦታ አካባቢ ሁሉም ሰላም ነበር። ልጆች ደውለው እንዲህ የሆነ ነው እንዲህ ነገር ተከስቷል ተፈጥሯል አሉ። ምንድን ነው ስላቸው፣ አረ እኛ የምናውቀው ነገር የለም ብለው ልጆቹም የነበረው ሰራተኛ በሙሉ ቤቱን ጥሎ ጠፋ። ለምን እነሱም ሊመቱብን ሆኑ። ራሳችሁን ጠብቁ አልኳቸው
እንጂ ቀድማችሁ የምታውቁት ነገር የለም።
የለም።
ስንት ሰራተኞች ነበሩ?
አጠቃላይ የሆቴል ሰራተኛ ወደ 115 እንደዛ ይሆናል።
ህዝቡ ምን ይላችኋል?
እስካሁን ሰዓት ድረስ እየደወለ ማጽናኛን ነው እየሰጠን ያለው። አይዛችሁ፣ ምንም ይሄ ነገር ታስቦም ፈልጎም የተፈጠረ ነገር አይደለም። አብረን የበላን የጠጣን ሰው እንደዚህ አላደረገም፣ የታወቀ ነው። እኛም በዛን ሰዓት ሲወራወሩ የነበሩ ስናያቸው እንደነበረ እኔ ናቸው ማትላቸው ነው ከምን እንደመጡም ከዚህ መጡ አይባልም። የጎንደር ነዋሪም አይደለም ነው ምለው ነው። ለምን የጎንደር ነዋሪ ሁሉ ከኔ ጋር በጣም ጥሩ ፍቅር አለን። እህት እንደ ወንድም ሆነን ነው አብረን የምንሰራው። ሳልፎም እንኳን በመንገድ ከሰላምታም ያለፈ ጥሩ ፍቅር ነበር እና ያኔ ስናየው የጎንደር ሰው አይደለም ባይነኝ ነው። ለምን አቀዋለሁ ሁሉንም በፍቅር ነው የምንተዋወቀው። የጎንደር ሰው ሆነም መጽናኛን እየሰጠን ያለ እስካሁን ሰዓት አይዟችሁ እንዲህ አይደለም ተፈልጎም አይደለም ከየት መጥቶ እንደዚህ እንዳደረጉ የጎንደር ስምን እያጠፉብን ያሉ እንዲያደረጉ ሰዎች የጎንደር ገጽታ አይደለም የጎንደር ስም እያስጠፉብን ያሉ አፍረናል እንዲህ በመሆን ይያሉ መጽናኛ እየሰጡን ያሉ።
አቶ ተስፋይ በላይ እንዲህ እንደሚደርስባችሁ እንዲህ እንደሚመጣ የምታውቁት ነገር ነበር?
አረ ምንም አልነበረም። በእውነቱ እኔ ጎንደር ከዛ ከተወለድኩበት ከትግራይ የበለጠ አርጌ ነው ማጥቶ አስተሳሰባቸው ከዚህ ያለ ህብረተሰቡ በፈጠር ስለኔ ስለ ሰራተኛ መሆኔ የሚያደንቁ ሞራል የሚሰጡ አካባቢ ያሉ ብቻ ነው የማውቀው እኔ እንጂ ይሄን ይመጣል ምንም አላወቅኩም። ያወቅኩት ነገር የለም።
በወቅቱ ያኔ ግርግር በነበረበት ጊዜ ቪኦኤ ያናገራቸው ስለወደመው ንብረትና ስለወደመው ሆቴል ሲናገሩ ምን ብለው ነበር? እነዚህ ሆቴል ባለቤቶች ወይም ደግሞ እነዚህ ሆቴሎች ደህንነት መጥተው የሚያርፉባቸው ባለቤቶች ደግሞ የመንግስት ሰላዮች ናቸው። የወልቃይት ህዝብ የማንነት ጥያቄ ባነሳ ጊዜም እንቅፋት እየሆኑ የነበሩ ሰዎች ናቸው። በተደጋጋሚ ማስጠንቀቂያ ተሰጥቷቸው ያልተቀበሉ ናቸው የሚል አስተያየት ሰጥተው ነበር። እርስዎ በእርግጥ የመንግስት ሰላይ ኖት? አቶ ተስፋይ በላይ
እንዳሉት ቢሆኖረማ ቤት እንደዚህ ያዘረፈም ነበር። ሰላይ ቢሆንማ መከላከያ ይኖረኝ ነበር፣ ታጥቆ የጠበቅ ነበር። እኔ ግን ያለ ስራ ላይ ለማውቀው ነገር የለኝም። ድክመቴን አይቶ ሰርቶ ለምን ይበላ ብሎ ቀናተኛ ውሎብኝ ነው። እኔ ይሄ ዝም ብሎ ስም ማጥፋት እኔ ለማጥፋት የተደረገ ነው እንጂ መሳሪያ ያለው ሰው እኮ አልተደፈረም። እኔ ግን ከስራ ውጭ ሌላ ምንም ነገር ስለማላውቅ ያ ሆነ ብሎ እንዳለ ንብረቴን ዘርፈውታል። የፈለጉትን ስራ ሰርተዋል። መላረግ ነው ምንም አሁንም መንግስት ችግሬን አይቶ መፍትሄ እንድሰጠኝ ምን እንደሚያደርግ ነው የምጠብቅ እንጂ ሰላይ የሚባለው ነገር እኔ የማውቀው ነገር የለም።
ወይዘሮ ሸዊት አንቺስ በዚህ መልኩ የቀረበውን አስተያየት እንዴት ነው የምታዩ? አንቺ የመንግስት ሰላይ ነሽ።
እኔ በዚህ ላይ በጣም ነማዝ ነው፣ በጣም በጣም ነማዝ ነው። ለምን እኛ የመንግስት ሰላይ አይደለንም። የጎንደር ከተማ አልሚ ነጋዴ፣ ነዋሪ ነጋዴ እንጂ የመንግስት ሰላይ አይደለንም። ይህ ማንንም ያውቀዋል። ማንንም እንዲሚሉ ታውቀው ስም ለማጥፋት ሊሆን ይችላል አላውቅም እንጂ በተአምር ማንም ያውቃል። ለራሴ ለፖለቲካም ማውቀው ነገርም የለኝም። ሰርቼ ከመብላት ውጭ ልጆችን ከማሳደግ ውጭ ማውቀው የለም ስለ ፖለቲካ። ይህን የሚሉትን ነገር ስህተት ነው። ውለው አድረው ነገ ጠዋት ይደርሱበታል። እነሱ ራሳቸው እንዲህ ያሉትን ያፍራሉ፣ ይደርሱበታል። አሳፋሪ ነው። አሁን እያሉት ያለው አሳፋሪ ነው።
አሁን ብዙ ንብረት ወድሞባችኋል። የመንግስት አካላት ስለዚህ ጉዳይ አነጋገሯችሁ ያሏችሁ ነገር አለ? ለወደፊቱስ ደህንነት ይሰማችኋል?
አግኝተውናል። የከተማ ከንቲባችንም የክልልም ከሁሉም መጡ፣ አነጋግረውናል። ምንም ችግር እንደሌለ ታስቦበትና ሆነ እንዳልሆነ ድንገተኛ እንደሆነ አጥናንተውናል። ምንም ችግር የለም፣ ለወደፊቱ ምንም ችግር የለም ብለውናል። የወደመባችሁ ንብረቶች በወጪ ደረጃ የያዙትና ችግር የለም ብለውናል።
ለወደፊቱስ ደህንነቴ አስተማማኝ ነው ብለሽ ታስቢያለሽ?
አዎ።
አቶ ተስፋዬ
እንዲ ያው ስልክ ደውላ ባለቤቴ መጥተው የቀበሌ ፖሊስ አይዛችሁ ብለው ብለውኛል ብላኛለች። ከዛ በኋላ ደግሞ የከተማ መስተዳደሮችም የክልልም መጥተው ጠይቀውናል፣ አይዛችሁ ብለውናል ብላ ነግራኛለች። እና የጠፋችሁ ንብረት ደግሞ በዝርዝር መዝግቡ ብለውናል ብለው እየመዘገቡ ነው ያሉ።
አሁን ግን እንደ ድሮው ደህንነት ይሰማዎታል?
በኋላ ነው የሚታወቀው። ለምን እኔ የሚገርማችሁ ነገር ልጅ ይዞ ነው ወደ በረሃ የሄድኩ። ልጁ ከመንገድ ሙተዋል፣ እሱ ሸፍተዋል ተብሎ ነው የሚወራ። እዛ አካባቢ አልባልታዎች አሉ። እንደዚህ የመሰለ ነገር ነው ያለ። ህዝቡ ግን እሪ እያለ ነው። በሙሉ የጎንደር ህዝብ እየደወለልኝ አይዞ ሀቁን ቆስ ብሎ ይወጣል፣ አይዞ አንተ አትሰብ አትጨነቅ ብሎ ሞራይል እየሰጠኝ ነው ያለ የጎንደር ህዝብ። እንግዲህ እንደ ህዝቡ ከሆነ መንግስቱ እንግዲህ መረም እንችላለን። መንግስት ግን ካልጠነከረ የህዝቡን ሁኔታ አስቦ ጥኔ በጥንካሬ አገሩን ካልጠበቀ እንደ ምን እስከምሆን ህይወት እስከምጠፋ ልኖር አልችልም።
መንግስቱ ግን እንደ ህዝቡ አሁን ሞራል እንደሚሰጠን ከሆነ ጠንክሮ ከተማው ጠንክሮ ካስተካከለው እኖራለሁ፣ ሀገሬ ነው ኢትዮጵያ ነው። እንደዛ ካልጠነከረ ግን ያው እንዴት ብለ ያው መሸሽ ነው እንጂ ምን መኖር ይባላል ብለ ነው።
ጥሩ። አቶ ተስፋይ በላይ እና ወይዘሮ ሸዊት አባዲ የጎንደር ከተማ ውስጥ የሆቴል ባለቤቶች፣ የደረሰባችሁ የንብረት ውድመት አዝናለሁ። ለሰጣችሁኝም ቃለ መጠይቅ አመሰግናለሁ።
ገብሬ እናመሰግናለን። ገብሬ እኛም እናመሰግናለን።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበ ነን።
አቀናባሪያችን ንጉሥ ታምሬ፣ ተተኪው ስርጭት መሐንዲስ ግሬግ በርንስ፣ እንዲሁም ከእለቱ ዋና አዘጋጅ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ረቡዕ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።